fodutaj.
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል
እኔ ብቻ ነኝ የተሸለሙት ብዬ አላስብም። ያው የኢትዮጵያን አትሌቲክስ የኢትዮጵያ አትሌቶች ነው የተሸለሙት ብዬ ነው የማስበው እና ከዚህ በፊትም ብዙ አትሌቶች ተሸልመዋል። ዛሬም ያው ብዙ አትሌቶች ተሸልመዋል። ይሄ አትሌቲክሳችንን ያሳድጋል ብዬ አስባለሁ።
የሰማነው የአቴንስና ቤጂንግ ኦሎምፒክ የብር ሜዳሊያ አሸናፊ አትሌት ስለሺ ስህንን ነው። በቅርቡ በኖቫ ኮኔክሽን በተዘጋጀው የተጽዕኖ ፈጣሪ ሽልማትን ላይ ከሽልማቱን ከወሰዱ ኢትዮጵያን መካከል አንዱ ነው። በሽልማት ስነስርዓቱ ላይ የሚያተኩር መሰናዶ ቆየት ብሎ ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ንጉሱ ታምሬ ደግሞ የምስልና ድምፅ ቅንብሩን ይከውናል። ቅርታ የዛሬ ድምፅና ምስል ቅንብሩን የምትከውንልን ብርሃን ኃይሉ ናት። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። በየዓመቱ በዩናይትድ ስቴትስ ውስጥ የሚኖሩ ትውልድ አፍሪካውያንን ስኬት ለማውሳት በስራዎቻቸው በጎ ተጽዕኖ የፈጠሩትንም ለማክበር ከሚዘጋጁ የሽልማት ስነስርዓቶች መካከል አንዱ በኖቫ ኮኔክሽን የሚሰናደው የተጽዕኖ ፈጣሪዎች ሽልማት ነው። ከሰሞኑ በሜሪላንድ ግዛት ሲልቨር ስፕሪንግ ከተማ የተከናወነውን የሽልማት ስነስርዓት በጨረፍታ እናስቃኛችሁ።
በተሰማሩበት መስክ መነቃቃትን የፈጠሩና ለኢትዮጵያውያን ብሎም ለአፍሪካውያን ደማቅ የስኬት አሻራን ያስቀመጡ ግለሰቦችን በየዓመቱ ለማክበር የወጠነው የተጽዕኖ ፈጣሪዎች ሽልማት እሁድ ጥቅምት 3 ቀን 2016 ዩናይትድ ስቴትስ ውስጥ በሲልቨር ስፕሪንግ ከተማ ተከናውኗል። ስነ ስርዓቱን በንግግር ካስጀመሩት መካከል በሜሪላንድ ግዛት የሲልቨር ስፕሪንግ ከተማ ህዝብ ተወካዮች አባል ሴናተር ዊል ስሚዝ ይገኙበታል። ስሚዝ የአፍሪካውያንና የግዛቲቱን ሁለንተናዊ ትስስር በበጎ አንስተዋል።
In Maryland here, we are home to just about 200,000.
በሜሪላንድ ግዛት ከ54ቱ የአፍሪካ ሀገራት የመጡ ወደ 200,000 ትውልድ አፍሪካውያን ይኖራሉ። በአፍሪካ ዲያስፖራና በግዛቲቱ መካከል በ10 ሚሊዮኖች ዶላሮች የሚገመት የንግድ ልውውጥ ይደረጋል። እጣ ፈንታችን በባህል በኢኮኖሚ ብቻ ሳይሆን በመንፈሳዊነት የሚተሳሰረና ዘላለማዊ ነው። የሜሪላንድ ግዛትን ወክዬ በዚህ ስፍራ በመገኘቴ ታላቅ ክብር ተሰምቶኛል። ወደ መኖሪያ ስፍራዬ ቀጠና 20 ሲልቨር ስፕሪንግ ስለመጣችሁም ደስ ብሎኛል። እንኳን ደህና መጣችሁ። የዛሬ ተሸላሚዎች አስገራሚ ግብሮችን በመከወን በሺዎች የሚቆጠሩ ሰዎችን አነቃቅታችኋል። እንኳን ደስ ያላችሁ ለማለት ወዳለሁ። በዚህ ምሽት ከእናንተ ጋር መገኘት ለእኔ ትልቅ ክብር ነው።
ወደ ዘንድሮ ተሸላሚዎች እንለፍ። ዘንድሮ ላይ በስፖርት ዘርፍ በተለይም በአትሌቲክሱ መስክ ለኢትዮጵያ ብሎም ለአፍሪካውያን የኩራት ምንጭ መሆናቸው ተገልጸው ለክብር ከበቁት መካከል አንዱ የአቴንስና ቤጂንግ ኦሎምፒክ ብር ሜዳሊያ አሸናፊውና የበርካታ ዓለም ቻምፒዮኖች ድል ተጋሪው ስለሺ ስህን ነው። ስለሺ ከተዘጋጀለት ልዩ ሽልማት በተጨማሪ ከሞንጎመሪ አውራጃ፣ ከአሌክሳንድሪያ ቨርጂኒያ ከተማ አስተዳደር እንዲሁም ከዋሽንግተን ዲሲ ከተሞች መስተዳደሮች የክብር ምስክር ወረቀት ተበርክቶለታል። አትሌት ስለሺ ሽልማቱ የፈጠረበትን ስሜት አጋርቶናል።
እንግዲህ እንደዚህ አይነት ሽልማት ያው እኔ ብቻ ነኝ የተሸለምኩት ብዬ አላስብም። ያው የኢትዮጵያን አትሌቲክስ የኢትዮጵያን አትሌቶች ነው የተሸለሙት ብዬ ነው የማስበው እና ከዚህ በፊትም ብዙ አትሌቶች ተሸልመዋል። ዛሬም ያው ብዙ አትሌቶች ተሸልመዋል። ይሄ አትሌቲክሳችንን ያሳድጋል ብዬ አስባለሁ። እውቅናም እንደመስጠት ነው እና ለተተኪ አትሌቶች ያው ጥሩ የሞራል መነሳሳያና ጥሩ አይነት ማነሳሻ ነው ብዬ አስባለሁ።
በኢትዮጵያ የሙዚቃ ዘርፍ ውስጥ 5 ክፍለ ዘመናትን ለሚጠጋ ጊዜ ደማቅ አሻራ የተዉት የኢትዮ ጃዝ አባት በሚል የሚጠቀሱት ዶክተር ሙላቱ አስታጥቄ በዚህ ዝግጅት ላይ ከተሸለሙት መካከል አንዱ ናቸው። ምንጫቸው ከኢትዮጵያ የሆኑ የሙዚቃ ስልቶችን ከአፍሪካ፣ ከላቲን አሜሪካና ከምዕራባውያን ጃዝ ጋር በማስማማት በፈጠሯቸው የጆሮ በረከቶች ዓለም አቀፍ አድናቆትን የተቸሩት ዶክተር ሙላቱ ስራዎቻቸው ለሃሊውድ ፊልሞች ማጀቢያዎች እንዲሁም ካኔ ዌስትና ናስን ለመሰሉ የሂፕሆፕ ሙዚቃ ዘርፍ ከዋክብት ናሙና ስለመሆናቸውም በመድረኩ ተወስቷል። የተሰጣቸው ሽልማት የእርሳቸው ብቻ እንዳልሆነ ተናግረዋል።
ይህ ሽልማት የእኔ ሙላቱ ብቻ ሳይሆን የመላው አፍሪካም ጭምር ነው። በባለረገድ አፍሪካ ለዓለም በርካታ ነገሮች አበርክታለች። ብዙ ሰርተናል። ታላቆች የአፍሪካ ሙዚቀኞች ተመራማሪዎችም ጭምር ናቸው። ብዙ ቅና ግን አልተሰጣቸውም። ቢያንስ ግን አሁን ላይ ኢትዮ ጃዝ ውቅና እያገኘ ነው። ለዚህም ደስተኛና አመስጋኝ ነኝ። ሙዚቃዎችንና እኔን የደገፋችሁ በአውሮፓ፣ በላቲን አሜሪካ፣ በመላ ዓለም የምትኖሩ ሁሉ አክብሮቴ ልገልጽላችሁ ወዳለሁ። የኢትዮጵያ ሕዝብንም አመሰግናለሁ።
በኢትዮጵያ የአቪዬሽን ታሪክ ውስጥ የከበረ ስም ካላቸው መካከል አንዱ ናቸው። የአፍሪካ ግዙፉ አየር መንገድ እንደሆነ የሚነገርለት ኢትዮጵያ አየር መንገድን ለስኬት ካበቁት የድርጅቱ አስተዳዳሪዎች መካከልም ይጠቀሳሉ። አቶ ግርማ ዋቄ በሥራ ዘመናቸው ውስጥ ለሀገራቸውም ሆነ ለአፍሪካ ኩራት የሚሆን ተግባር እንደፈጸሙ ያመነው ሸላሚው አካል ዘንድሮ ላይ የክብር ተሸላሚው አድርጓቸዋል። ከሞንጎመሪ፣ ከአሌክሳንድሪያና ዋሽንግተን ከተማ አስተዳደሮች እሳቸውም የክብር የምስክር ወረቀት ተሰጥቷቸዋል። አቶ ግርማ በዚህ ዕለት ከእሳቸው ቀድመው ለቀጣይ ትውልድ የሚተርፍ ግብር ትተው ያለፉትን አመስግነዋል።
ግርማዊ ቀዳማዊ ኃይለ ሥላሴ ሀሳቡን ካፍንቀው ገንዘብ አፈላልገው ኢትዮጵያ አየር መንገድን ለማቋቋም ቆረጡ። ስለዚህ መጀመሪያ መመስገን ያለባቸው በዛን ጊዜ ማንም በማያስብበት ጊዜ አየር መንገድ ለማቋቋም የሞከሩት ንጉሱ ናቸው። የኢትዮጵያ አየር መንገድ እኔ 14ኛ ስም የሆነ 14 ውስጥ የመጀመሪያ ሰባቱ አሜሪካኖች ነበሩ። የሚቀጥሉት ስድስቱ ኢትዮጵያኖች ነበሩ። እኔ 7ኛ ኢትዮጵያዊ ነበሩ። ለእኛ ኢትዮጵያ አየር መንገድ እድገት የመጣው እነዛ ከኛ በፊት የነበሩት በሰሩት በመሰረቱት እንጂ እኛ ለብቻችን በሰራነው ስላልሆነ እነኛ ከኔ በፊት የነበሩ ሲዮችና ማኔጅመንቱ ጠቅላላ ሰራተኛው የዚህ የሽልማት ተቀባይ ነው ከኔ ጋር።
በዘንድሮው የአፍሪካ ተጽዕኖ ፈጣሪዎች ሽልማት ለክብር የበቁት የምድራችን ፈጣን ሯጮች ቤተሰብ በሚል የሚታወቁት የዲባባ እህትማማቾችም ናቸው። ጥሩነሽ፣ እጅጋየው፣ ገንዘቤ፣ ሜላትና አና ዲባባ ለኢትዮጵያ በኦሎምፒክ አደባባይ 4 ወርቅ፣ 2 ብር፣ 3 ነሐስ ሜዳሊያዎችን በተለያዩ ዓለም አቀፍ ቻምፒዮኖች ደግሞ 15 ሜዳሊያዎችን አምጥተዋል። አትሌቲክሱ ዓለም ስኬታቸው የብዙ ኢትዮጵያንና አፍሪካውያን የንቃትና የኩራት ምንጭ ስለመሆኑም ተወስቷል። የፈጣኑ ቤተሰብ አባላት ስሜታቸውን በመድረኩ ላይ አጋርተዋል።
በጣም ደስ ብሎናል። በዲባባ ቤተሰብ የመጀመራችን ነው። በጣም ነው የምናመሰግነው። በፍቅር ነው። በጣም ደስ ያለው። አመሰግናለሁ። ቤተሰባቸውን ግን እንደ ቤተሰብ የመጀመራችን ነው። ይሄኛው ለእኛ ትልቅ ታሪክ ያለ ሽልማት ነው። በጣም ነው ደስ ያለን። እንደ ቤተሰብ በጣም ነው የምናመሰግነው። ነታዴ ይሄ ትልቅ አደራ ነው። እንደ ቤተሰብ እንዳሉት የመጀመሪያችን ነው። ጥሪ ትልቅ አሪያ ናቸው። እግዚአብሔር ይርዳን። ወደፊት ደግሞ ጥሩ ነገር እናሰማቸዋለን። ስለጋበዛችሁ በጣም አመሰግናለሁ። በጣም ደስ ብሎኛል። በጣም እህቶቼም በጣም እንደማደንቃቸው በዚህ አጋጣሚ ነገራቸው።
የዚህ ሽልማት ስነ ስርዓት አዘጋጅ ኖቫ ኮኔክሽን የተባለው መቀመጫውን በዩናይትድ ስቴትስ ያደረገ ተቋም ነው። የተቋሙ ኃላፊ ዶክተር ጋሻው አብዛ መሰሉ ሽልማት የቀደሙት ባለውለታዎችን ከማክበር ስኬታማ ሰዎችን ከማጉላት በዘለለ ተተኪ ትውልድን በማንቃት ረገድ ያለውን ፋይዳ አውስተዋል።
መስማት፣ ማዳመጥ፣ መማር፣ ማንበብ እነዚህ ሰዎች ለደረሱበት ደረጃ ለመድረስ ተግተው ሰርተዋል፣ አንብበዋል። ፈጠራ የታከለበት እና ቦልድ በምንለው ጨከን ያለ አካሄድን ሄደው ነው ለደረሱበት ደረጃ የደረሱት። ጋሽ ሙላቱ ኢትዮ ጃዝ የማይባልበት ሰዓት ላይ ኢትዮ ጃዝ ብሎ ተነስቶ ነው ፓዮነር ሆነው ብቻውን እየታገለ ያለው። ጋሽ ግርማ ምንም ቢሆን እሳቸው እንዳሉት ሀምብል ሆነው ከቀድሞዋቸው የሰሩ ሰዎችን ቢኖሩ የእሳቸው ፈጠራ የተሞላበት አስተዳደር ነው አየር መንገድ ነው እዚህ ደረጃ ላይ ያደረሰው። ነጥሩ የጥሩ ናቸው። ያየነውን ያህል ሜዳሊያ አግኝተዋል እና ከጥረው ከመስራት ታታሪነት ጋር ትሁት መሆን ጋር አብሮ የሚሄድ ነገር ነው እና የሚመጣውም ትውልድ ከነሱ ብዙ ነገር ሊማር ይገባል ባይ ነኝ።
በዚህ የክብርና የሽልማት ምሽት ላይ በርካታ ታዋቂ ትውልድ ኢትዮጵያንም ተገኝተዋል። ከነዚህ መካከል አንዱ ከ1988 እስከ1998 የጎርጎሳውያኑ ዘመን ድረስ የዓለም ማራቶን ክብረ ወሰንን ለአስር ዓመታት የተቆጣጠረው አትሌት በላይነህ ዲንሳሙ ነው። ስለ ሽልማት ስነ ስርዓቱ ቀጣዩም ብሏል።
ዛሬ የተካሄደው ሽልማት ላይ ጀግኖች አትሌቶች ጥሩነሽ ዲባባ፣ ስለሽም ቤተሰዋል ይቶቿ ሁሉ ሲሸለም ይሄ በዓለም አደባባይ የተሸለሙበት አሁን ደግሞ በኢትዮጵያኖችና በኢትዮጵያኖች አዘጋጅነት ይሄንን እውቅና መስጠት ወይ መሸለም ሞራል ነው ለነሱም ለሌሎች ለሰሙት ነው የሚሆነው። ሌላ ደግሞ ሀገራችን ትልቅ አስተዋጽኦ ያደረጉ ሀገራችን ያገለገሉ እነ ጋሽ ግርማ ዋቄ፣ እነ ሙላቱ ጋሽ ሙላቱ ይሄን ደግሞ ሙዚቃ ዙሪያ ያሉ ሰዎች የሰሩት ሀገራቸው ያበረከቱት ይሄ ሁሉ እንዲሁ እንዳይቀር በዚህ በእድሜያቸው ሳይረሱ ሽልማት እውቅና መስጠት በጣም የሚያኮራ ሌላ ኢትዮጵያኖችን የሚያበረታታ ሆኖ ነው ያገኙት። በጣም ደስ ብሎኛል።
በቀደሙት ስኬታማ ሰዎችና በቀጣዩ ትውልድ መካከል የእውቀትና የልምድ ሽግግር የመኖሩን ጠቀሜታ የሚያወሳው አንጋፋው አትሌት በላይነህ ዲንሳሙ እሱም በበኩሉ ኃላፊነቱን ለመወጣት የህይወት ታሪኩ የተሰነደበት መጽሐፍ ለንባብ ማብቃቱንም ነግሮናል።
ከዛ በቀጠር ወጥቼ ፌዴሬሽን ደርሼ ከሀገሬ ብሔራዊ ከገባው በሶስተኛ ዓመት ነው ዓለም ክብር የሰበርኩት። ይህን የጻፍኩት ልምድ የኔም የሌላማ ጀግኖች አትሌቶቻችን ታሪክ ተመሳሳይ ስለሆነ የወጣቱ ትውልድ አሁን ላለው ለሚመጣው የበለጠ እኔ ያው ትንሽ መጽሐፍ ለዚህ አግዞኝ እዚህ ከበቃ እኔ የጻፍኩት መጽሐፍ ብዙዎቹን አትሌቶች ብዙዎቹ ራጮች አትሌቶች ብቻ ሳይሆን የትኛም ሙያ ያሉ ተማሪም ቢሆን አላማ፣ ጽናት፣ ጠንክሮ ካጠና ጠንክሮ ከሰራ ወደ አሰበበት ቦታ መድረስ እንደሚቻል እንደማይከለክለው አላማ፣ ጽናት እንደሚያስፈልገው መልእክት ለማስተላለፍ ነው ዋና ቁልፉ ነገር መጽሐፍ የጻፍኩት።
የተጽዕኖ ፈጣሪዎች ሽልማት ከአውሮፓውያኑ 2019 ዓ.ም ጀምሮ የሚከናወን ዓመታዊ መርሃ ግብር ሲሆን በእስካሁኑ ቆይታው የዘንድሮዎቹን ተሸላሚዎች ሳይጨምር በጎ ተጽዕኖአቸውን ጠቅሶ 10 ግለሰቦችን መሸለሙ ይታወሳል። ለአሜሪካ ድምፅ ሀብታሙ ስዩም። ጋቢና ቪኦኤ ይቀጥላል ከአሜሪካ ድምፅ። በመቀጠል ደግሞ ወደዚህ ወደ ዩናይትድ ስቴትስ ከሚኖሩ ተማሪዎች ጋር የምናደርገው ቆይታ ይኖረናል። ሳሮን ክብከባውና እድላዊት ጋርደው በሜሪላንድ ዩኒቨርሲቲ ባልቲሞር ካምፓስ የኢትዮ ኤርትራውያን ተማሪዎች ማህበር ፕሬዚደንትና ምክትል ፕሬዚደንት ናቸው። ማህበሩ ከመቶ በላይ ንቁ አባላት ያሉት ሲሆን በአእምሮ ጤና፣ በባህል ትስስር እንዲሁም ማህበረሰብ አገዝ በሆኑ መርሃ ግብሮቹም ላይ ይሳተፋል። ኤደን ገረመው ከተማሪ ማህበሩ መስራቾች ጋር ቆይታ አድርጋለች። በመቀጠል ይቀርባል።
ሳሮን ክብከባውና እድላዊት ጋረደው በሜሪላንድ ዩኒቨርሲቲ ቦልቲሞር ካምፓስ የሁለተኛ ዓመት ተማሪዎች ናቸው። በመጀመሪያ ዓመት የትምህርት ዘመናቸው በገቡበት ዩኒቨርሲቲ ውስጥ ከተለያዩ ሀገራት የመጡ ተማሪዎች ልዩ ልዩ ዓላማዎችን በማንገብ ቀድሞውንም በትምህርት ቤት ውስጥ በነበሩ ማህበር ውስጥ ሲሳተፉ ቢያዩ እነሱ ግን በተለምዶ ኢሳ እየተባለ የሚታወቀውን የኢትዮ ኤርትራውያንን ባህል የሚያንጸባርቅና በትውልደ ኢትዮ ኤርትራውያን ተማሪዎች የተመሰረተ ቡድኖችን ለማግኘት በሚያዘጋጇቸው ስብሰባዎች ላይ ለመሳተፍ እጅግ ብዙ ርቀት መንዳት እንደነበረባቸው ይገልጻሉ። በቅድሚያ እድላዊት ጋረደው፣
አብዛኞቹ ኮሌጆች እዚህ አሜሪካን ውስጥ በአብዛኛው ላይክ የነጭ ወይም የተለያዩ ላይክ የሌሎች ኤትኒክ ግሩፖች ነው ላይክ ዶሚኔት የሚያደርገው እና እኛን የሚመስሉ ሰዎች ብዙ ላይክ እናገኛለን ብለን አላሰብንም ቱ ቢ ሆነስት። እና ስንመጣ የኢሳ የሚባል ኦርጋናይዜሽን እንዳለ እናውቃለን። እኛ ከኛ በፊት ለብዙ አመታቶች የነበረ ኦርጋናይዜሽን ነው፣ ግን በኛ ላይክ ፍሬሽመንት አመታችን ላይ ይሄን ክለብ አላየ ነው። ብዙ ኢቨንት ላይክ ዝግጅቶች አያደርጉም፣ ስብሰባ ምናምን አይኖርም። እና የተለያዩ ሌሎች ትምህርት ቤቶች ግን ሲያደርጉ እናይ ነበር። እና ወደ እነሱ እየሄድን ላይክ ምንድን ነው እንሳተፋለን፣ የእነሱን ኢቨንቶች እንሳተፋለን። እና ሁሌ ስንመለስ እናስባለን ለምን ላይክ የኛ ካምፓስ እንደዚህ አይኖረውም፣ ለምን እንደዚህ ነው። ከዚህ ካምፓሳችን ላይክ በጣም ከሌሎች ትምህርት ቤቶች ሩቅ ነው። ረጅም ሰዓት እየነዳን ላይክ ወደ ዩኤምዲ ኮሌጅ ፓርክ ወይም ደግሞ ላይክ ታውሰን ምናምን ረጅም ሰዓት እየሄድን ላይክ አተንድ እናደርግና በጣም ደስ ብሎ እንመለሳለን። እና የኛ ለምን እንደዚህ የለውም ብለን እናስብ ነበር።
ይሄ ነገር ታዲያ ሐሳብ ብቻ ሆኖ አልቀረም። ሁለቱ ጓደኛሞች ዩኒቨርሲቲውን በማስፈቀድ በትምህርት ቤት ውስጥ ያሉ ኢትዮ ኤርትራውያንን ባህል የሚያንጸባርቅና ከዛ ማህበረሰብ የሚወጡ ተማሪዎችንም የሚያሳትፍ ማህበር መሰረቱ። ሳሮን ክብከባው የማህበሩ ፕሬዝዳንት ናት።
ኢትዮጵያንና ኤርትራን ለማካለል የፈለግነው ምክንያት ምንድነው? ባህላችን አንድ ነው። ዩ ኖ ሁለት ዲፍረንት አገሮችን ብንሆንም ራሱ አነጋገራችንን፣ ሪሌሽንሽፕ ላይክ ቤተሰባቻችንን አንድም ናን ላይክ መጀመሪያም አንድም ስለነበርን አሁንም ባህላችንም አንድ ነን ብለን እና ጥሩን ነገር ወሳስደን ለመንበራቻችን ሁሉ ማዘጋጀት ጀመርን። እና ደግሞ የሚመጡት በየሳምንት እሷ እድላዊት እንዳለችው በየሳምንቱ ስብሰባ ይኖረናል። የሚመጡትም ራሱ ኤርትራኖችም ኢትዮጵያኖችም ብቻ አይደሉም። አንዳንድ አፍሪካን ካንትሪዝ የሚመጡት ልጆች አሉ። እዚህ ሀገር ነጮችም አሉ። በቃ ባህላችንን እያዩ ደስ ላቸው ሁሉ እየተሳተፉ ጥሩን ነገር እያዩ የሚመጡ ማለት ነው።
ሳሮን ማህበሩ የሚሰጣቸውን አገልግሎቶች ጨምራ ታብራራለች።
ኢሳ የኛ እንደ በቃ ህልማችን ምንድን ነው? በየሳምንቱ አትሊስት ሁለት ሰዓትም ቢሆን የኛ ጋ ይመጣሉ። ጨዋታም ቢሆን ወይም አንዳንድ ጊዜ ደግሞ ቡና ታይም የሚባል እንትን ዲስካሽን ቤስ የሆነ ስብሰባ አለን። እሱ ደግሞ አንዳንድ ጊዜ እንጠይቃቸዋለን፣ ሀይምሯችሁ እንዴት ነው? ደህና ናችሁ? የቸገራችሁት ነገር አለ ምናምን ብለን በየጊዜው ቡና ታይም እድሽን እያልን እየቀያየርን በቃ እንደዚህ እንደ ጥያቄና መልስ ምናምን እንድንጠይቃቸው ጥሩ ናችሁ፣ የት ናችሁ ብለን እናስካሄዳለን ማለት ነው። እና እሱም አለን። ከዛም በኋላ ከዛ በስተቀር ደግሞ እንትን ኢቨንትም አለን ትላልቅ ሌሎችም ትምህርት ቤቶችም ኢንቮልቭድ እንዲሆኑ ወይን አድቫንስ አድርገን ቀኑን እንትን ሰት አድርገን ፕሮሞት አድርገን ይመጡና ወይም ካሪር ኔትወርኪንግ ኢቨንትም ይሆን ይሆናል። ካሪር ኔትወርኪንግ ስተረጉሞ ምን ይሆናል?
የስራ ትስስር
የሰራ ትስስር አይነት ዝግጅት እናደርገው እና various professionals ዶክተርም ቢሆኑ ሎየሮችም ቢሆኑ ምናምን ከዚህ በፊት last year spring semester አዘጋጅተናል።
ማህበሩ በአሁን ሰዓት ከመቶ በላይ የሚሆኑ አባላትና በጎ ፈቃደኛ ተሳታፊዎች አሉት። ይሁን እንጂ ማህበሩን ማቋቋምም ሆነ ሌሎች እቅዶችን ማስኬድ ቀላል እንዳልነበረ ወጣቶች ይገልጻሉ። ማህበሩ በአመቱ አጋማሽ ላይ በመመስረቱ የተነሳ ለማህበራት የሚሰጠውን ሙሉ በጀት ባይደርሰውም በተለያዩ መንገዶች ግን ገቢ እንደሚያሰባስቡ የማህበሩ ምክትል ፕሬዝዳንት እድላዊት ታስረዳለች።
ተጋሽቶት ነበራችሁ፣ ራሳችሁን ስታስተዋውቁ ነበርና የተለያዩ የገቢ ማሰባሰቢያዎች እንደምታደርጉ ላይች ያለው እንዲሁም ደግሞ ያንን ገቢ ድጋፎች ለተቋማት ድጋፎች ታደርጋላችሁና እስቲ ለምን አይነት ተቋማት ነው ድጋፍ የምታደርጉት? ምን ላይ ነው ያላችሁት? እሱን ንገሩ።
ኦኬ፣ መጀመሪያ ስንጀምር ቅድም እንዳልኩት አብዛኛው ፈንድሬዘሮቻችን ብር የማግኛ ምንጫችን አንደኛ ትምህርት ቤታችን ነበረ። ትምህርት ቤታችን ፈንድ የሚሰጠን አለ። ኢቨንት ወይ የሆነ ዝግጅት ለማድረግ ስናስብ ዝግጅቱ ምንድን ነው ምናምን ብለው ጠይቀው የተወሰነ ብር ይሰጡናል። እሱ ግን ሁሌ ላይክ እነፍ አይሆንም። ስለዚህ ከኛም ደግሞ በራሳችን ሄደን ከሬስቶራንቶች ምናምን ዶኔሽን መጠየቅ ጀምረናል። አዲስ ነገር የጀመርነው ላይክ ቮለንቲር ማድረግ ነው። የተለያዩ ምንድነው እንደ ላይክ ስራ ነው። ስቴዲየሞች ምናምን የሄደን ኢፍ ዴር ኢዝ ላይክ ኮንሰርት ወይም ደግሞ ፉትቦል ላይክ ሬቨንስ ጌም ና ላይክ የኢትዮጵያ ፉትቦል ግን ላይክ የአሜሪካ ፉትቦል ጌም ምናምን ሲኖር እዛ ሄደን እየሰራን ከስምንት እስከ አስር ሰዓት ሊሆን ይችላል። ስራው ከባድ ነው፣ ግን በደንብ ብር ይሰጡናል። ዋናው ገቢያችን እሱ ነው። የተለያዩ መንበሮችንም እያመጣን ቫለንቲር እንዲያደርጉ ላይክ እናበረታታቸዋለን።
ማህበሩ በአሁን ሰዓት ሊደግፋቸው ቅድሚያ ከሰጣቸው ፕሮጀክቶች አንዱ ዋሽንግተን ዲሲና አካባቢው ያለ በኢትዮጵያን ኮሚኒቲ ሊገነባ የታሰበው የታሪክና የባህል ማዕከል አንዱ ሲሆን በቅርቡ የኢትዮ ኤርትራያን የሰርግ ባህል የሚያሳይ ለየት ያለ የገቢ ማሰባሰቢያ ድግስ በማዘጋጀት ላይ ይገኛሉ። ሳሮን
ኖቬምበር 18 ላይ የኛ ኢትዮጵያን ኤርትራን ስቱደንት አሶሲሽን እና የታውሰን ስቱደንት አሶሲሽን ተገናኝተን ዝግጅት ልናደርግ ነው እና ያ ዝግጅት ደግሞ እንደ ሰርግ አይነት አድርገን ልንደግስ ነው። ያ ሰርግ ባህላችንን ለማሳየት ከሽምግልና ጀምሮ እንሾሽላ እንትን ቀጥሎ እንደ ጥሎሽ አይነት የዛን ሾው አድርገን ልናዘጋጅ ነው። ሪሄርሶስ ኦልሬዲ ጀምረናል።
ማህበሩ ሌሎች የተለያዩ ድጋፎችን ለማድረግ ተጨማሪ እቅድ እንዳለው የገለጹት ወጣቶቹ ከዚህ ቀደም ተጀምረው እንደተቋረጡት የኢትዮ ኤርትራውያን ዩኒቨርሲቲ ተማሪዎች ማህበራት እጣ ፈንታ እንዳይገጥመውም ተመርቀው ከዩኒቨርሲቲው የሚወጡ ተማሪዎችም የማህበሩ አባል የሚሆኑበትና ድጋፍ ሊያደርጉ የሚችሉበትን መንገድ እያመቻቹ መሆኑን አጋርተውኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንና መሰግናለሁ። አሁን ያለም መነጋገሪያ ወደ ሆነው የእስራኤልና ሐማስ ግጭትና ቅና ትውልድ ኢትዮጵያዊቷ እስራኤላዊት ወይዘሮ ኤድና መልካሙ የሐማስ ታጣቂዎች መስከረም 26 ቀን 2016 ዓ.ም ምረት ማለዳ በእስራኤል ላይ በሰነዘሩት ድንገተኛ ጥቃት እንደተገደለች ቤተሰቦቿ ለአሜሪካ ድምጽ አስታውቀዋል። ስርዓተ ቀብሯን ባለፈው እሁድ መከናወኑ ተገልጿል። መረጃዎች እስካሁን እየተጣሩ ቢሆንም ከወይዘሮ ኤድና በተጨማሪ ወደ 7 የሚደርሱ ቤተ እስራኤላውያን በጥቃቱ እንደተገደሉና ከባድ የአካል ጉዳት እየደረሰባቸውም እንዳሉ የሟች አጎት አቶ ለማ ለአሜሪካ ድምጽ ተናግረዋል። አስማማዋየ ነው ቀጣዩን አሰናድቷል።
ትውልደ ኢትዮጵያዊ እስራኤላዊት ወይዘሮ ኤድና መልካሙ የሐማስ ታጣቂዎች መስከረም 26 ቀን 2016 ዓ.ም በእስራኤል ላይ ባደረሱት ድንገተኛ ጥቃት ከተገደሉ ቤተ እስራኤላውያን መካከል ናት። ታዳጊውና ወደ እስራኤል የመጣችው ኤድና መልካሙ በደቡብ እስራኤል ከጋዛ በቅርብ ርቀት በሚትገኘው ኦፋቂም ከተማ ከቤተሰቦቿ ጋር ትኖር እንደነበረ አጎቷ አቶ ለማ ልጅሻ ለአሜሪካ ድምጽ ተናግረዋል። በወቅቱም ከስራ ቦታ ወደ ቤቷ እየተመለሰች ባለችበት ወቅት መገደሏን አቶ ለማ ተናግረዋል።
ሽፍቷን ጨርሳ ስትመለስ ያው በመንገድ በገጠሟቸው ተኩስ ውስጥ እሷን ብቻ ሳይሆን በርከት ያሉ ሰዎች ከወፋቂም በገደሉበት ወቅት ነበር የተጎዳች። እንግዲህ ያወቅነው ቅዳሜ ጠዋት በሚሳይል መተኮስ ጀመሩ። ሁለት ጊዜ እንደሚተኮሱ በግርም እንደገና ወደ እስከተለያዩ ድረስ መተኮስ ጀመሩ እንትኖችን። ስለዚህ ወዲያውኑ እንደገቡ ታወቀ። አንዳንድ የህብረት ስራ ከተማ ማህበሮች እና ከተማዎች እንደተጠቁና ወሬ ተጀመረ። ከዛ በኋላ ወዲያውኑ እኛ ደግሞ ከቤት ስዘገይ እናቷ ደውላ አይ ልጄ ዘገየች ብላ ተደውልልኛለች። አይዞሽ እንግዲህ ወይ ተመንጋል ተዘግቶባት ይሆናል ምናምን እያለ እያረጋጋን ቆየን። ከዛ በኋላ መኪናዋም ተመቶ አገኘነ። ከተወሰነ አን ሙሉ ቀን አላወቅንም፣ ግን ከሁኔታው መረዳት ጀምርነበት የጤና እንዳልሆነ። ትልቁ ስጋታችን የነበረ እስከነ መኪናዋ ምናልባት በህይወትን ወሰዷት የሚል ነበር። ስለዚህ ለበበነገታው እሁድ ጠዋት ከሰፈሩ አካባቢ ልትደርስ ስትል መኪናው ተገኘ፣ በብዙ ጥይት ተመቶ በቃ ወቅነ እንዳልወሰዷት እና ማክሲሙም ቆስላ ትኖራለች የምትልቅ ተስፋ አድርገን ነበር። ከዛ በኋላ ደግሞ ሁለት ሶስት ቀን እያየ ነው ስንሄድ እሱ ሳይሆን ቀረ። ከዛ በኋላ ለእናቲቱ ገና እያጣራነ ነው፣ ሆስፒታል እየፈለግናት ነው እያለ ቤተሰብ አቆየ ነው። እንግዲህ ከሰባት ቀን ጀምሮ ቅዳሜ ጀምሮ እስከ እሁድ አሁን ቅርብ ባለፈው እሁድ ብቻ ነው የተረከብ ነው።
በ44 ዓመቷ ህይወቷ ያለፈው ወይዘሮ ኤድና መልካሙ የሶስት ልጆች እናት እንደነበረችም ቤተሰቦቿ ገልጸዋል። ቤተሰቦቿን ለማስተዳደርም የግል የንግድ ስራዎችን ጨምሮ በልዩ ልዩ ስራዎች ላይ ተሰማርታ እንደነበረ የሚናገሩት አቶ ለማ ልጅሻል ሀዘኑም የበረታ ነው ይላሉ።
እናቷ ብቻ ሳይሆን አካባቢ ወንድሞቿ፣ ቤተሰቦቿ እና ሁላችን ቤተሰብ ብቻ ሳይሆን በኤድና የማያዝን ሰው የለም። ልጅቷ ላይ የተለየ ባህሪ ነው የነበራት። ለወላጆቿ፣ ለወንድሞቿ፣ ለእህቶቿ፣ ለቤተሰቦቿ ብቻ ሳይሆን ለአካባቢዋና ላሳደጋት ህዝብ ከፍተኛ ትህትና ያላትና መተባበርና መርዳት ጥሩ እናት፣ የሶስት ልጆች እናት፣ ጥሩ እናት፣ ጥሩ ሚስት ለባሏ። በዚህ ባጭሩ ቀረሽ እንጂ በጣም የተለየሽ ልጅ ነበረች። ከቤተሰቧ እዚህ ተምራ ትምህርቷን አጠናቃ በተለያዩ ኮስሜቲክ ስራዎች፣ የንግድ ስራዎች እንዲሁ ደግሞ በተጨማሪ ከተወሰነ አንድ ድርጅት በአካል ችግር ያለባቸው ልጆች ድርጅት ውስጥ ነበር የምትሰራ እና ሌሊት ከዛ ትሰራለች፣ ቀን የግል ድርጅቷን እንትን ትላለች። ለዛም ነው ከመሀል ሀገር ለቃ ወፋቂም ቤት ገዝታ ቤተሰቦቿን አደራጅታ ልጆቿን ቆንጆ ትምህርት እያስተማረች በሩጫ በነበረችበት ነው እና ልጅቷ በባህሪዋ የስራ ሰው በፈለከው ስትገልጻት የተለየች ነበረች።
ስርዓተ ቀብሯ ባለፈው እሁድ መከናወን የገለጹት አቶ ለማ በወቅቱም ከስራ ቦታ ስትወጣ በድንገተኛ ጥቃቱ ልጆቿ እንዳይጎዱ ለመጠበቅ ስትል ራሷን አደጋ ውስጥ ለመጣሏም የስራ ባልደረቦቿ በቀብሯ ወቅት መናገራቸውን ገልጸዋል።
ስራ እንዳደረች ተኩስ ይተኩስ ሚሳኤል መተኮስ ሲጀምሩ ደየቤቱ የሚተኩሱት የለ አሁን ቸኩላ ትወጣለች። እንዲያውም ከቀብሩ ሲናገር የስራ አስኪያጁ የምትሰራበት ቦታ ተያትጅ እንዳ እየተባለች ነው ልጆች ብላ ኖሩታ ይወጣች። ትንሽ እኮ 5 ደቂቃ ብትቆይ ሊያመልጣት ይችል ነበር። አሁን ከምትሰራበት ስራና ወደ ቤቷ የ10 ደቂቃ ድራይቭ ነው። አሁን ደንግጣ ወጣ ስትሄድ ቀጥታ መንገድ ላይ ተኮሱበት ከነበረ ሄዳ ትገባለች። አንድ ሰው ይነግረኛል፣ አንዲት ልጅ በኋላዋ ነበረች ስታይ ተኩሱ ተመልሳ አምልጣለች። ሌላ እሷ ሄዳ ቀጥታ ከዛች አካባቢ ከነበሩ ሰዎች ወደ 78 ሰዎች ነው የገደሉ፣ ውጭ ቁጭ ያሉትን የሚያልፉትን። አሁን እዛው ላይ ነው ሄዳ ተኩሱበት ከነበረ ቦታ ማለፊያዋ ነው፣ እዛው ላይ ነው ሄዳ የገባች እና ትንሽ ከስራዋ እኳ 1-5 ደቂቃ ምናልባት ብትቆይ ኑሮ ታልፈው ነበር ተብሎ ይታሰባል። ወዲያው ተኩስ ሰማይ ሚሳኤል ሲሰዱ ወደ ከተሞች ልጆች የቤት ናቸው ብላ ቸኩላ ነው የወጣቸው።
መረጃዎች እስካሁን እየተጣሩ ቢሆንም ከወይዘሮና በተጨማሪ ወደ 7 የሚጠጉ ሌሎች ቤተስራላውያን በጥቃቱ መገደላቸውንና ከባድ የአካል ጉዳት የደረሰባቸውም እንዳሉ አቶ ለማ ተናግረዋል። የአሜሪካ ድምፅም ባለፈው ሳምንት በዚህ ጥቃት ልጃቸው የተገደለባቸውን ቤተስራላዊ የተመለከተ ዘገባ ማድረሱም የሚታወስ ነው። 10ኛ ቀኑን የያዘው የእስራኤልና የአማስ ግጭት አሁንም መቀጠሉ የተገለጸ ሲሆን ዛሬ ከአማስ በኩል የሚተኮሱ ሮኬቶች ከዚህ ቀደም ከነበረው እየቀነሱ መምጣታቸውን አቶ ለማ ልጅሻ ለአሜሪካ ድምፅ ተናግረዋል።
ሮኬቶች እስከ ትላንትና ትንሽ በርታ አድርገው ሲተኩሱ ነበር፣ ግን እንደ መቀዝቀዝ ብሏል። ግን ውጊያው ቀጥሏል። መከላከያ ሰራዊቱ ገብቷል ወደ ጋዛ፣ ከቦ ነው ያለ። በአየር ከፍተኛ ጥቃት እያደረሰ ነው። ምክንያቱም መንግስት ካቢኔው የወሰነው እንግዲህ ከሀማስ ጋር በህይወት ማስቀረት ማለት እንደገና 5-6 ዓመት ወይ በየአመቱ አደጋ ስለሆነ ለህዝቡ የመጨረሻው ኦፕሬሽን ነው። ሀማስ በጠቅላላ እስራኤል ሊያሰጋ በማይችልበት ሁኔታ ወይም ወታደራዊ ቤዙ ጠፍቶ የፖለቲካ ባህሪውም ጠፍቶ ጠቅላላ ሀማስ የሚባለውን በእስራኤል እንግዲህ እጁ ሊሰነዝር በማይችልበትና አስጊ በማይሆንበት ምክንያት ለመፈጸም በአጠቃላይ ለመደምሰስ የተዘጋጀ ኦፕሬሽን ነው። ከፍተኛ የሆነ ውጊያ አለ፣ እንትን አለ፣ የአየር ጊዜው ላይ አየር ድብደባ ነው ያለ። አካባቢው ግን በወታደር በታንኮች ተከቧል። ጋዛ
በሀማስ ታጣቂዎች ድንገተኛ ጥቃት 1300 ዜጎቿና የውጭ ሀገራት ዜጎች መገደላቸውን ተከትሎ እስራኤል ባጸፈው ባደረገችው በመቶ የሚቆጠሩ የአየር ድብደባዎች ከ2800 በላይ ፍልስጤማውያን ህይወታቸውን አጥተዋል። እስራኤል ጋዛንም ዙሪያ መለስ በመክበብ የተቀናጀ የእግረኛ ውጊያ ለማካሄድ በሚሊዮን የሚቆጠሩ ነዋሪዎች ከሰሜን ጋዛ ለቀው እንዲወጡም የጊዜ ገደብ አስቀምጣለች። ጋዛ ታንቃ ትይዛለች፣ ውሃ፣ ምግብና መድኃኒት በቅርቡ ያልቃል ሲሉ በተመድ የፍልስጤማውያን ፍልሰተኞች ወኪል እሁድ ዕለት አስታውቋል። በጋዛ ሆስፒታሎች ውስጥ ያለው ሁኔታ አስከፊ መሆኑንም አንድ ሐኪም ለቪኦኤ በላኩት የድምፅ መልእክት አስታውቋል። አሜሪካ በበኩሏ ከእስራኤል ሐማስ ጦርነት ለሚሸሹ ንጹሐን ዜጎች ጥበቃ እንዲደረግ ማሳሰቧም ይታወቃል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። እንዲሁም ተመልካቾቻችን ለዛሬ ያዝናቸው መሰናዶዎች እየተጠናቀቁ ነው።